በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን የምናቀርበው ዘገባ በቅርቡ የኢትዮጵያ ብፁዓን ጳጳሳት ጉባኤ 34ኛውን መደበኛ ጉባኤያቸውን ባጠናቀቁበት ወቅታዊውን የአገራችንን ሁኔታ አስመልክተው ያወጡትን መግለጫ በትላንትናው ዕለት ማቅረባችን ይታወሳል። ይህ መግለጫ ወቅታዊና በጣም ጠቃሚ መስሉን ስለተሰማን በዛሬው ዕለት ስርጭታችን በድጋሜ እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። በማስከተልም ከዓለም ዙሪያ ያገኘናቸውን የተለያዩ ዜናዎችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ ሆይ ሕዝብህን አድን፣ ያንተ የሆኑትንም ባርክ፣ እረኛቸውም ሁን፣ ለዘላለም ተንከባከባቸው። ከመዝሙረ ዳዊት ምዕራፍ 28 ቁጥር 9 ላይ። ስለ አገራችን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ካቶሊካውያን ጳጳሳት ጉባኤ የተሰጠ መግለጫ። ለመላው ካቶሊካውያንና በጎ ፍቃድ ላላቸው ኢትዮጵያውያን ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። እኛ የኢትዮጵያ ካቶሊካውያን ጳጳሳት ጉባኤ አባላት በዚህ ሳምንት በሚጠናቀቀው በ43ኛው መደበኛ ጉባኤያችን ስለ አገራችን ወቅታዊ ሁኔታ በተመለከተ ከገዳማውያን፣ ከገዳማውያት፣ ካህናትና ምዕመናን በያሉበት በቅዳሴ ጸሎት ስናደርስ ሰንብተን ዛሬ የሚከተለውን መልእክታችንን ለማስተላለፍ ወደናል። ከሁሉም በፊት በተለያዩ የአገራችን አካባቢዎች በተከሰቱ ግጭቶች ምክንያት በጠፋው ክቡር በሆነ የሰው ሕይወት የተሰማንን መሪር ሐዘን እየገለጽን የሞቱ ወገኖቻችን ቸሩ እግዚአብሔር አምላክ በመንግሥተ ሰማይ በምሕረቱ እንዲቀበላቸው ለቤተሰቦቻቸውም መጽናናትን እንዲሰጣቸው ጸሎታችንን እንቀጥላለን። እንደዚሁም በተፈጠረው ግጭት ምክንያት ከየቀያቸው ለተፈናቀሉ ወገኖቻችንና ሀብት ንብረታቸው ለወደመባቸው ከልብ የመነጨ ሐዘናችንን እንገልጻለን። የአገራችን የኢትዮጵያ ሕዝቦች በብዝሃነት ውስጥ ያለውን አብሮ ተከባብሮ ተባብሮ የመኖር ምስጢር ብቻ ሳይሆን ይህ ከእግዚአብሔር የተሰጠ ድንቅ የሆነ ጸጋ በውጭ ኃይሎች እንዳይበረዝ በጋራ በመከላከል የነጻነት ተምሳሌት በመሆን እንድንጠራ አድርጓል። ከቅርብ ዓመታት ወዲህ ግን ይህ መንፈሳዊና ማኅበራዊ እሴቶቻችን አደጋ ላይ የሚጥል ፈተናዎች እየተጋረጡብን መጥተዋል። ቀጠናችን ዘርፈ ብዙ በሆነ ምክንያቶች ቢሆንም ግን በብሔርተኝነት የሚገለጹ በመንፈሳዊና ማኅበራዊ ማንነታችንን የሚፈታተኑ ግጭቶች እየተከሰቱ ናቸው። በእነዚህ ግጭቶች ምክንያት በርካታ ወገኖቻችን ለሕልፈተ ሕይወት፣ የተረፉት ደግሞ ቀያቸውን ጥለው እንዲሰደዱ ሆኗል። እንደሚታወቀው በምሥራቅ አፍሪካ የሚገኙ የተለያዩ ብሔር ብሔረሰቦችና ሕዝቦች ለረዥም ዘመናት ልዩነታቸውን የአንድነት ምንጭ አድርገው በሰላምና በአንድነት በመደጋገፍና በፍቅር ሲኖሩ ቆይተዋል። ይህም ሁኔታ ስላሳሰበን በምሥራቅ አፍሪካ ጳጳሳት ጉባኤዎች ኅብረት አባላት አገሮች ታንዛኒያ፣ ማላዊ፣ ዛምቢያ፣ ዩጋንዳ፣ ኬንያ፣ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ኤርትራ እና ታዛቢ አገሮች ጅቡቲና ሶማሊያ ከ2006 ዓ.ም ጀምሮ ከእግዚአብሔር ስለተሰጠን የብዝሃነት የሁሉም የሰው ልጆች እኩልነትና ክብርነት ሰላም ስናመሰግን ቆይተን በኃጢአት ምክንያት ይህ ታላቅ ጸጋ እንዳይወሰድብን ስንጸልይ ከርመናል። ይህን መሠረት በማድረግ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የምሥራቅ አፍሪካ ጳጳሳት ጉባኤ በሐምሌ ወር 2010 ዓ.ም ይህንን ታላቅ ጉባኤ ለማስተናገድ ዝግጅት በማድረግ ላይ ትገኛለች። ይህ ጉባኤ የሚያጠነጥነው በእግዚአብሔር ቃል ላይ የተመሠረተ ሕያው ብዝሃነት፣ ሰብአዊ ክብርና ሰላማዊ አንድነት ለአመስያ ሀገራት የሚል መሪ ላይ የተመሠረተ ነው። ይህንን መሪ ቃል የመረጡበት ዋናው ምክንያት ከቅርብ ጊዜያት ወዲህ እየታዩ ያሉ የብሔርተኝነት ጉዳዮች ወደ ዘረኝነት ሊያመሩ የሚችሉ አዝማሚያዎችን በመገንዘብ ነው። ይህንን አስከፊ የሆነ ክስተት ለመቀልበስና አካባቢውን ደግሞ ወደ ነበረበት የሰላምና ተግባብቶ አብሮ የመኖር ቀጠና ለመመለስ የካቶሊክ ቤተ ክርስቲያን ለቀጠናው ሕዝብ በተለይም ለሀገራችን ሕዝቦች እርቀ ሰላሙ እንዲሁም ደግሞ ኅብረቱ ተፈቃቅሮና ተከባብሮ የመኖር ጸጋ ተመልሶ እንዲመጣ በማድረግ ሂደት የበኩሏን ነቢያዊና ሞራላዊ ኃላፊነት ትወጣ ዘንድ እንደሚገባ ትገነዘባለች። ይህንን አንገብጋቢ ተልእኮ በአግባቡ መወጣት ትችል ዘንድ ደግሞ በሂደቱ የካቶሊክ ቤተ ክርስቲያን ሚናና ድርሻ ምንነትና አስፈላጊነት ላይ በጥልቀት በመመርመርና ማሰላሰል አስፈላጊ ሆኖ አግኝተነዋል። በዚህም ምክንያት የምሥራቅ አፍሪካ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ኅብረት ይህንን ጉባኤ ጠርቷል። በኢትዮጵያም እንዲካሄድ ምልአተ ጉባኤው ከአራት ዓመታት በፊት ወስኗል። ጉባኤው በአራት ዋና ዋና ጉዳዮች ላይ በጥልቀት እንደሚወያይ ይጠበቃል። በአመዛኙ የትኩረት አቅጣጫው ሊሆን የሚችሉ ጉዳዮች የሚከተሉት ናቸው። በ19ኛው የኅብረቱ ጉባኤያችን በእግዚአብሔር ላይ የተመሠረተ ሕያው ብዝሃነት፣ ሰብአዊ ክብርና ሰላማዊ አንድነት ለአመስያ ሀገራት የሚል መሪ ቃል መሠረት በማድረግ የቀጠናውን ሁኔታ በጥልቀት መመርመር ሕያው ብዝሃነት በቀጠናው ለሚኖሩ ሕዝቦች አብሮ የመኖር ጉልበት ተስፋ እንደሆነ፣ ለሁለንተናዊ እድገት ብዝሃነትን ስለ መቀበል፣ ሰብአዊ ክብርን ለእውነተኛ አንድነት ስለ ማስተዋወቅ፣ በመሆኑም የአገራችንም ተጨባጭ ሁኔታ የዚሁ የምሥራቅ አፍሪካ ቀጠና አካል በመሆኑ ከቅርብ ጊዜያት ወዲህ በአገራችን የብዝሃነት ጸጋዎች ሁኔታዎች ጎልተው መሰማትና መታየት ጀምረዋል። የብዝሃነት እሳቤዎች ምንጩ ከእግዚአብሔር ስለሆነ መልካም ነው። ሆኖም በአንዳንድ አጋጣሚዎች እነዚህን የብዝሃነት እሳቤዎችን ተከትለው የሚነሱ ጥያቄዎችን በጊዜና በአግባቡ አለማስተናገድ የሚፈጥረው የፍርሃት ጫናና የእርስ በእርስ ጥርጣሬ ቢስተዋልም የሰው ልጅ ሕይወትን ግን ከማንኛውም ጥያቄና ፍላጎት በላይ በእግዚአብሔር የተሰጠ ክቡር ስጦታ ስለሆነ በሰው ሕይወት ላይ የሚመጣው አደጋ ፍጹም ተቀባይነት ሊኖረው አይገባም። በሕይወትና በንብረት ላይ አደጋ የሚያመጣ አካሄድ ለዘመናት አብሮ ለኖረው ሕዝብና ብሎም ለሀገራዊ አንድነት በሰላም ድህነትን በጋራ ለማሸነፍ ተስፋዎችን የሚያመነምን በመሆኑ ልናስወግደው ይገባል። ማኅበረሰባችን ሌላውን የማዳመጥ፣ የመቀበል፣ የማክበር፣ ይቅር የማለት ወርቃማ ባህል እያዳበረ የሕይወት ትስስራችንም በማሳደግ ሁሉንም የኅብረተሰብ አካላት የመጠበቅ ግዴታችሁን እንድትወጡ በእግዚአብሔር ስም አደራ እንላለን። እግዚአብሔር ፍጥረትን ሲፈጥር ብዝሃነትን እሳቤ አድርጎ ፈጥሯል። በመሆኑም ይህ ብዝሃነት እርስ በእርስ በሚደጋገፍ ትስስር ላይ የተመሠረተ በመሆኑ የተፈጥሮ ልዩነቶች የአንድነትን መሠረት መሆናቸውን እንረዳለን። እኛም እንደዚሁ ልዩነታችንን እንደ ተፈጥሮ ጸጋ በመቀበል እርስ በእርስ በመከባበር፣ በመቻቻል፣ በመደጋገፍ፣ በመረዳዳት፣ በይቅር ባይነት መንፈስ የተጣሉትን በማስታረቅ ወላጆቻቸውን ያጡ ልጆችን በመርዳት ከቤት ንብረታቸው የተፈናቀሉ ወገኖቻችን ወደ ቦታቸው እንዲመለሱ በማገዝ የአብሮነታችን ውበትና ጥንካሬ እንደገና እንዲያንሰራራ የማድረግ የሁሉም ሀገር ወዳድና ዜጋ ኃላፊነት መሆን ይኖርበታል። የብዝሃነት ጉዳይ ሲነሳ በተለይ የአገራችን ሕዝብ በደም፣ በሥጋ፣ በጋብቻ፣ በባህልና በማኅበራዊ ኑሮ የተሳሰረ በመሆኑ የአንዱ ሐዘንና ችግር የጋራ ሐዘናችንና ችግራችን ነው። አንዱ ሲደሰት ሌላውም ይደሰታል። አንዱ ሲያለቅስ ሌላውም ያለቅሳል። በተለይም በቅርብ ጊዜ በኦሮሚያና በኢትዮጵያ ሶማሌ ክልሎች መካከል እንዲሁም በሌሎች የአገራችን ክፍሎች በተከሰተው ግጭት የጠፋው የሰው ሕይወት ያሳዝነናል። በተመሳሳይ መልኩ የፍቅርና የወንድማማችነት መግለጫ መሆን የሚገባው የስፖርት ውድድሮች የጥላቻና የተቃርኖ መገለጫዎች ሆነዋል። ከፍተኛ የትምህርት ተቋማት የእውቀት መገቢያ ማዕከል መሆን ሲገባቸው የግጭትና የሕይወት መጥፊያና የንብረት መውደሚያ ማዕከላት ሆነው መታየትም ያስጨንቀናል። ይሁንና ለዘመናት የቆየው ማኅበራዊ ቤተሰባዊ ትስስራችን በአሁኑ ሰዓት ለተከሰተው ግጭትና አለመተማመን የእርቅ ተምሳሌት በመሆን በጨለማ ውስጥ የእርቅ ብርሃን እንዲሰነጥቅ፣ የተጋጩም እንዲታረቁ በማድረግ የተፈናቀሉትም ወደ ቀያቸው እንዲመለሱ፣ ንብረት ለወደመባቸው እንደገና እንዲያንሰራሩ በማገዝ የቆሰሉ ልቦችን ለመፈወስ መንግሥት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ ወጣቶች፣ በጎ ፈቃድ ያላቸው ኢትዮጵያውያን የበኩላቸውን ድጋፍ እንድታደርጉ እንማጸናለን። በተለያዩ አካባቢዎች ያሉ አለመግባባቶችን ወደ እርቅና ሰላም ለማሻገር የሚቻለው በመደማመጥና በመከባበር ላይ የተመሠረተ ሲሆን ብቻ ነው። በመሆኑም ሁሉም ወገኖች በሆደ ሰፊነት መርህ የመነጋገር፣ የመደማመጥ፣ የመከባበር ብሎም የመቀባበል ባህል በማሳደግ እርስ በርሳችን ሰላም ለመፍጠር መትጋት አለብን። እኛ የእምነት አባቶች ደግሞ ነቢያዊ ኃላፊነታችንን ለመወጣት የሰላምና የእርቅ መሣሪያ ለመሆን በየአካባቢያችንም ሆነ በሀገር አቀፍ ደረጃ ድምፃችንን ከፍ አድርገን በማሰማት የሕግ የበላይነት እንዲሰፍን፣ በእግዚአብሔር አምሳል የተፈጠረው የሰው መብት እንዲከበር ያለ ፍርሃት የጥፋት ኃይሎችን መገሰጽ ይጠበቅብናል። የእምነት አባቶች የተጣሉትን በማስታረቅ የሰላም መሣሪያ የመሆን የሞራል ኃላፊነት ከአምላክ የተሰጠን አደራም ስለሆነ ጭምር የተለያዩ የኅብረተሰብ አካላትን፣ ማኅበረሰቦችንም፣ የመንግሥት አካላትንም ሳይቀር ያለምንም ወገናዊነትና ፍርሃት ተግሣጽ የሚገባውን በመገሰጽ ይቅርታ መጠየቅ ያለበትን እንዲጠይቅ፣ ይቅርታ መሰጠት ያለበት እንዲሰጠው፣ ከሁሉም በላይ ደግሞ ቃሉም በዮሐንስ ወንጌል እውነት ነፃ ያወጣችኋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እንደሚለው እውነትን መሠረት ያደረገ እርቅ፣ ሰላም እንዲሰፍን የነቢይነት ኃላፊነታችንን በሚገባ መወጣት ይኖርብናል። በሀገራችን ያለፈው 2009 ዓ.ም ፈታኝ እንደነበረ የቅርብ ጊዜ ትውስታችን ነው። አሁንም ቢሆን በ2010 ዓ.ም የማኅበረሰቡን አብሮነትና አንድነት አደጋ ላይ እየጣሉ ነው። በመሆኑም ቁጥር 1 የተከበራችሁ የመንግሥት አካላት በሙሉ ሀገራዊ ቁስሎችን የማዳን እርቅን የማውረድ ኃላፊነት የመጀመሪያው ባለቤት እንደመሆናችሁ በየደረጃው ያለው የመንግሥት መዋቅር ለሰላም ሥራ የበኩሉን ሚና እንዲጫወትና ለዚህም አስፈላጊውን ዝግጅት እንዲያደርግ አደራ እንላለን። በተለይም በአሁኑ ሰዓት በተለያዩ በሀገራችን አካባቢዎች እየተከሰቱ ያሉ ግጭቶች ለሀገር ሕልውናና የሕዝብ አንድነት ከፍተኛ አደጋ የሚጥል ስለሆነ ማንኛውንም አይነት ልዩነት ወደ ጎን በመተው ሕዝብንና ሀገርን ለማዳን ግንባር ቀደም ሚና መጫወት ይኖርባችኋል። የውስጥ ልዩነት እንኳን ቢኖራችሁም የግጭት መልክ ይዞ ወደ ህዝቡ እንዳይወርድ ከፍተኛ ጥንቃቄ እንድታደርጉ እናሳስባለን። ማንኛውንም ልዩነት በውይይትና በድርድር በመፍታት የውይይት መድረክ እንዳይዘጋ አስፈላጊውን መስዋዕትነት በመክፈል ሀገሪቷን ከውድቀት ህዝቡንም ከሞትና ስደት የመታደግ ከባድ የሆነ ሞራላዊና መንግስታዊ ኃላፊነት አለባችሁ። ይህን ክፍተት በመጠቀም ቋንቋንና የዘር ሐረግን በመከተል ህዝቡን ከህዝብ ጋር የሚያጋጩ የጥፋት ኃይሎች በህዝብ ላይ የባሰ ትርምስና ጉስቁልና እንዳያስከትሉ ጥበብ የተሞላበት የህዝቡን ታሪካዊ አንድነት የመጠበቅ ኃላፊነት አለባችሁ። ተራ ቁጥር 2 የእውቀት ማዕከላትና የሀገራችን ምሁራን ወጣት ልጆቻችን በስነ ምግባር ታንጸው እንዲያድጉ የበኩላችሁን አስተዋጽኦ እንድታደርጉ እናሳስባለን። ተራ ቁጥር 3 የቤተ ክርስቲያናችን ካህናት፣ ገዳማውያን፣ ገዳማውያት፣ ካታኪስቶች፣ ምእመናን ሁላችሁ እንደዚሁም በትምህርት ቤቶቻችን የምትሰሩ አስተማሪዎችና እንዲሁም በተቋሞቻችን የምትሰሩ ሁላችሁ የፍቅር፣ የሰላም፣ የመቻቻል ተምሳሌት እንድትሆኑ አደራ እንላለን። ተራ ቁጥር 4 የሃይማኖት ተቋማትና የሃይማኖት መሪዎች ፈጣሪያችን በሚያዘን መልኩ የሰላም፣ የእርቅና የአንድነት መሳሪያዎች እንድትሆኑ እናሳስባለን። ተከታዮቻቸውን ሁሉ በግልም በጋራም ለእርቅ፣ ለሰላም፣ ለአንድነት እንዲሰሩ እንድታተጓቸው በእግዚአብሔር ስም እንጠይቃለን። የሃይማኖት መሪዎች፣ ተማሪዎችና መልእክተኞቻቸው በሙሉ የሰላም፣ የእርቅ፣ የፍቅር መልእክተኞች እንዲሆኑና ይህም በቃል ብቻ ሳይሆን በተግባር እንዲያውሉ መጣር ይኖርባቸዋል። ተራ ቁጥር 5 የተከበራችሁ የሀገር ሽማግሌዎች፣ ክቡራንና ክቡራት ወላጆች፣ ለትውልድ የሚተላለፍ በጎ እሴቶች ሲወርድ ሲዋረድ የመጣው በአባቶችና በሀገር ሽማግሌዎች አማካይነት መሆኑን ተገንዝባችሁ ሀገር ተረካቢ ለሆነው ወጣቱ ትውልድ ምክራችሁንና መልካም አርአያነታችሁን እንድታሳዩ እንድታበረክቱም አደራ እንላለን። ተራ ቁጥር 6 የተከበራችሁ የአገራችን ወጣቶች፣ በሀገራችን ሰርታችሁ ለኑሮ በቂ የሆነ ገቢ አግኝታችሁ ቤተሰብ መስርታችሁ ክብር ያለው ሕይወት ለመኖር ያላችሁ ምኞትና ቁርጠኝነት ቤተ ክርስቲያን ትገነዘባለች። ይህንን ሊያሰናክሉ የሚችሉ ውጫዊ ፈተናዎችን አሸንፋችሁ ለነገው ሀገር የመረከብ ኃላፊነታችሁ እንድትበቁ ከመንግሥት፣ ከሀገር ሽማግሌዎችና ከሌሎች መልካም ፍቃድ ካላቸው አካላት ጋር በመከባበርና በመደማመጥ ላይ በመመስረት እንድትወያዩ ጥሪያችንን እናቀርባለን። ተራ ቁጥር 7 ለሴቶች እናቶቻችንና እህቶቻችን በሙሉ ለሰላም መስፈን፣ ለግጭቶች መፈታትና እልባት ማግኘት ያላችሁ ሚና ከሁሉም የላቀ መሆኑን እንገነዘባለን። ስለዚህ ቤተሰብን ያለ አንዳች አድሎ አንድ አድርጋችሁ እንደምትይዙት ሁሉ ለሀገርም ጉዳይ የበኩላችሁን ሚና በአንድነት እንድትጫወቱ አደራ እንላለን። በመጨረሻም ሁሉም የካቶሊክ ቤተ ክርስቲያን ቤተሰቦች፣ በጎ ፍቃድ ያላችሁ ወገኖቻችን፣ የኢትዮጵያ ሕዝቦች ስለ አገራችን ሰላም፣ የሁሉም የሰው ልጆች ክብርና ፍትሕ ይከበር ዘንድ በጸሎት በእግዚአብሔር ፊት እንድትቆሙ አደራ እንላለን። እግዚአብሔር ሀገራችንንና ሕዝቦቿን ይባርክ። አሜን። ታኅሳስ 12 2010 ዓ.ም አዲስ አበባ በሚገኘው የኢትዮጵያ ካቶሊካውያን ጳጳሳት ማዕከል የተሰጠ መግለጫ። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል የኢትዮጵያ ካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት 34ኛውን መደበኛን ስብሰባቸውን ባጠናቀቁበት ወቅት ወቅታዊውን የአገራችን ሁኔታ አስመልክተው የሰጡትን መግለጫ ሙሉ ይዘት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።